የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ሰኔ 2 2015 ዓ.ም ተመረጥ ስርጭታችን ጀመረ። በምስራቅ ወለጋ ሳሲጋ ወረዳ ከአመት በፊት የታገቱ 27 የመንግስት ሰራተኞች በህይወት መኖራቸው እያጠያየቀ ነው።
አለበት ጠዋት ከቤት ወጣ ወደ ስራ ሳሲጋ ወረዳ የሚባል ከለቀምተ ወጣ ያየደች ልክ ሁለት ተኩል አካባቢ ሲሆን አግቶ የሚባል ወሬ ሰማው። ያ ሁለት ልጆች ነው ያለኝ፣ አንድ 8 አመት አንድ 5 አመት ነው። አንድ ወንድና አንድ ሴት። እዛ ቀን ጀምሮ 2 አመት ሙሉ ራሴ ያቦካው አፍሲት እየጠርኩራት እንግዲህ ያጋገርኩ ነው የሚያስተምራቸው የሚያሳድጋቸው።
ባወራ እኮ የወጉ ያጋር
ባለቤቴ በእለቱ ለስራ እንደወጣ ነው የታገተው። በወቅቱ ከእርሱ ጋራ የነበሩ የመንግስት ሰራተኞች ያልሆኑ ሰዎች ተመልሰዋል። የታጠቁ ሰዎች ተሳፋሪዎችን አስወረዱ። የመንግስት ሰራተኞችንና መምህራንን ከለዩ በኋላ ወሰዷቸው።
የቅርብ ቤተሰቦቻቸው ከታገቱባቸው መካከሎች ናቸው። የወረዳው አስተዳደር በበኩሉ 27ቱን ታጋቾች ኦነግ ሸኔ ሲሉ በጠራቸው ታጣቂዎች መገደላቸውን ተናግረዋል። የኦሮሞ ነጻነት ሰራዊት ቃል አቀባይ ጉዳዩ መጣራት እንደሚገባው ተናግረዋል። የዚህ ሙሉ ዘገባና ሌሎች ቀጠናዊና ዓለም አቀፍ ጉዳዮችን በምሽቱ እናስተማማችኋለን። እናስተላልፍልኝ እንደምን አመሻችኋል አድማጮቻችን። ሳስተናግዳችሁ የማመሸው ሀፍታም ስዩም ነኝ። ብርሃን ኃይሉ ደግሞ ስርጭቱን ከስቱዲዮ ታቀናብርልናለች። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድትቆዩ አስቀድመን ዓለም አቀፍ ዋና ዋና ዜናዎችን እናስደምጣችኋለን። እንግዲህ ወልዴ ይቀጥላል።
በድጋሚ እንደምናመሻችሁ ዜናውን ማሰማችሁ እንግዲህ ወልዴ ነኝ። ለምሽቱ ከያዝነው ዜናው ውስጥ የዓለም ምግብ ፕሮግራም በኢትዮጵያ የሚያደርገውን የእርዳታ ምግብ ስርጭት ማቋረጡ፣ በአሜሪካ ፍሎሪዳ የሚገኝ የፌዴራል ፍርድ ቤት የቀድሞ ፕሬዝዳንት ዶናልድ ትራምፕ ላይ ክስ መመስረቱ፣ እንዲሁም ከካናዳ የተነሳው ጢስ አሜሪካንን ማወክ መቀጠሉ የሚሉት ናቸው። ወደ ዝርዝሩ እናልፋለን። የተባበሩት መንግስታት የዓለም ምግብ ፕሮግራም WFP ለኢትዮጵያ ተጎጂዎች ሲያሰራጭ የቆየውን የምግብ እርዳታ ስርቆት በመንሰራፋቱ ምክንያት ለጊዜው ማቆሙን ዛሬ አስታውቋል። የዓለም ምግብ ፕሮግራም የእርዳታ ምግብ ማቆም ውሳኔውን ይፋ ያደረገው ዩናይትድ ስቴትስ ተመሳሳይ እርምጃ መውሰዷን USAID በኩል ካሳወቀች ከአንድ ቀን በኋላ ነው። በሮይተርስ የተጠናከረውን የዚህን ዘገባ ስመኝሽ የቆየ ታቀርብልናለች።
የዓለም ምግብ ፕሮግራም ለኢትዮጵያ ይሰጥ የነበረውን የምግብ እርዳታ ማቋረጡን ዛሬ ይፋ ማድረጉን ተከትሎ በሕዝብ ብዛት ከአፍሪካ ሁለተኛ በሆነችው ሀገር የተመጣጠነ ምግብ እጥረት የበለጠ ሊጨምር ይችላል የሚል ስጋት ታይሏል። ውሳኔውን አስመልክቶ መግለጫ የሰጡት የዓለም ምግብ ፕሮግራም ዳይሬክተር ሲንዲ ማኬን የምግብ እርዳታ ለተረጂዎች እንዳይደርስ ማድረግ በፍጹም ተቀባይነት የለውም ያሉ ሲሆን የኢትዮጵያ መንግስት ኃላፊነት ያለባቸውን ለማጣራትና ተጠያቂ ለማድረግ ያሳየውን ቁርጠኝነት እንደሚያደንቁም ገልጸዋል። በአፍሪካ ቀንድ ባለፉት 10 ዓመታት ባልታየው ድርቅና በሰሜን ኢትዮጵያ ለሁለት ዓመታት በተካሄደውና በ10,000 የሚቆጠሩ ሰዎችን ህይወት ባጠፋው ግጭት ምክንያት በኢትዮጵያ ከ20 ሚሊዮን በላይ የሚሆኑ ሰዎች የምግብ እርዳታ የሚያስፈልጋቸው ሲሆን የዓለም ምግብ ፕሮግራም በእነዚህ ሁለት ቀውሶች ምክንያት የተጎዱ 7 ሚሊዮን ሰዎችን ሲረዳ ቆይቷል። የዓለም ምግብ ፕሮግራምም ሆነ የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ለውሳኔያቸው ምክንያት በሆነው እርዳታ ለተጎጂ አለመድረስ ጉዳይ ዝርዝር መግለጫ ባይሰጡም የዜና አውታሮች የተመለከቱትና ለለጋሽ አካላት የተሰራጨው መግለጫ የእርዳታ ምግብ በፌዴራልና በክልል መንግስት አካላት በተቀናጀ ሁኔታ ወደ ኢትዮጵያ ወታደራዊ ክፍሎች እንደሚዘዋወር አመልክቷል። ዋናው የሚያሳስበን ጉዳይ በእኛ ድጋፍ ላይ ጥገኛ የሆኑት በሚሊዮን የሚቆጠሩ ረሃብተኞች ጉዳይ ነው ያሉት የዓለም ምግብ ፕሮግራም ዳይሬክተር በተቻለ ፍጥነት ወደፊት ስራችንን ለመቀጠል ከሁሉም አጋሮቻችን ጋር ያለመታከት እንሰራለን ብለዋል። የዓለም ምግብ ፕሮግራም ለህፃናት፣ ለነፍሰ ጡርና የሚያጠቡ ሴቶች የሚደረግ የተመጣጠነ ምግብ እርዳታ፣ የትምህርት ቤት ምገባ መርሃ ግብሮችና የአርሶ አደሮችንና የአርብቶ አደሮችን አቅም ለመገንባት የሚደረጉ ድጋፎች ግን ሳይቋረጡ እንደሚቀጥሉ በመግለጫው አስታውቋል።
በሶማሊያ አዲስ የተሾሙት የተባበሩት መንግስታት ድርጅት ዋና ጸሐፊ ልዩ ተወካይ ካትሪዮና ላንግ በአገሪቱ ፌደራላዊ ክልሎች የሚያደርጉትን ጉብኝት በሄርሸቤሌ ክፍለ ግዛት ሲጀምሩ ተመድ ለሶማሊያ አስፈላጊውን ድጋፍ መስጠቱን እንደሚቀጥል ለአገሪቱ ፕሬዝዳንት አረጋግጠውላቸዋል። አዲሱ ስራቸውን ለመጀመር በዚህ ሳምንት ሶማሊያ የገቡት የዋና ጸሐፊው ልዩ ተወካይ ከአገሪቱ ፕሬዝዳንት ሐሰን ሼህ መሐመድና ከጠቅላይ ሚኒስትሩ ሐምዛ አብዲ ባሬ ጋር ተወያይተዋል። ከግዛቲቱ ፕሬዝዳንት አሊ አብደላሂ ሁሴን ጋር ባደረጉት ውይይት ሰላም፣ ብልጽግናና ደህንነት ለተጠበቀ ሄርሸቤሌ ያላቸውን ምኞት ለማሳካት በጋራ እንሰራለን ብለዋቸዋል። በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ መረጃ መሰረት ባለፈው ወር በአካባቢው የደረሰው የጎርፍ አደጋ በንብረት ላይ መጠነ ሰፊ ጉዳት ያደረሰ ሲሆን በሺዎች የሚቆጠሩ ነዋሪዎችን አፈናቅሏል። ከጸጥታ ጋር በተያያዘ በአልሻባብ ላይ የተወሰደ ያለውን እርምጃ በተመለከተ ፕሬዝዳንቱ ለልዩ ተወካዩ ማብራሪያ እንደሰጧቸው ገልጸዋል። ላለፉት 8 ሳምንታት በጦርነት እየታመሰችው ከምትገኘው ሱዳን እስካለፈው ማክሰኞ ድረስ ድንበር ተሻግረው ወደ ኢትዮጵያ የገቡ ሰዎች ቁጥር ከ41200 ይበልጣል ብሎ እንደሚገምት የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤንኦቻ አስታወቀ። ከነርሱም የሚወዙት ኢትዮጵያን ተመላሾች እንደሆኑ ገልጿል። ቆንጅት ታየ አጭር ዘገባ አላት።
የመንግስታቱ ድርጅት የሰብአዊ ጉዳዮች ቢሮ ኦቻ ባወጣው ሪፖርቱ በየቀኑ ያለማቋረጥ በመተማ በኩል ከ700 እስከ 1000 የሚደርሱ ሰዎች ድንበር ተሻግረው እየጎረፉ መሆናቸውን ነው የገለጸው። በዚህ ብዛት የሚገቡትን ሰዎች ተቀብሎ የማስተናገድ አቅም ላይ ፈጣን ችግር እንደተደቀነ ማስታውቋል። መተማ የድንበር ማቋረጫ ላይ አሁንም ከ4000 በላይ ስደተኞችና ጥገኝነት ፈላጊዎች እንዲሁም ወደ 80 የሚደርሱ ኢትዮጵያውያን ተመላሾች እንዳሉ አመልክቷል። ይህም ባለው መጨናነቅ የተነሳ ለጤናና ለደህንነት ጥበቃ ችግር የሚጋለጡበትን ሁኔታ ሊፈጥር ይችላል የሚል ስጋት ደቅኗል ብሏል። በሱዳን በጀነራል አብደል ፋታህ አልቡርሃንና በተቀናቃኛቸው በጀነራል መሐመድ ሐምዳን ዳጋሎ ታማኝ ኃይሎች መካከል የቀጠለውን ውጊያ ሸሽተው ድንበር ተሻግረው ወደ ኢትዮጵያ የሚገቡት ሴቶችና ሕፃናትም ጭምር ያሉባቸው ሰዎች በረጅምና ፈታኝ ጉዞ የሚደርሱ በመሆኑ የምግብ፣ የውሃና የጤና አጣዳፊ እርዳታ እንደሚያስፈልጋቸው ነው ኦቻ ያመለከተው። እርዳታ እየተደረገ ቢሆንም ከሚፈለገው እጅግ ያነሰ መሆኑን ሳያስታውቅ አላለፈም። እስካሁን 19500 ኢትዮጵያውያን ተመላሾች ወደ ቀጣይ አድራሻቸው መጓጓዣ አገልግሎት ተሰጥቷቸው መሄዳቸውን ጠቁሟል። ድንበሩ ላይ ያለውን መጨናነቅ ለማቅለል በገንዳ ውሃና መተማ ወረዳ አስተዳደሮች ለተጨማሪ መጠለያ መስሪያ የሚሆን መሬት እንደተፈቀደ ኦቻ አመልክቷል። በሌሎች የድንበር መሻገሪያዎች ያለውን ሁኔታም ከአጋሮቹ ጋር ሆኖ ለመገምገም ጥረት ማድረጉን ገልጾ በጋምቤላ በኩል የሚገቡ ስደተኞችና ጥገኝነት ፈላጊዎች ከድንበር መሻገሪያው በሌሎች አካባቢዎች ወዳሉ የስደተኛ ካምፖች ቀጣይ ጉዞ ማድረግ የግድ እንደሚሆንባቸው ገልጿል። አብዛኛውን ጊዜ ማህበረሰቡ ዘንድ ተጠግተው እየተጠለሉ መሆኑን ነው ያመለከተው።
አድማጭ ተመልካቾቻችን፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ 18 ነው። በአሜሪካ ፍሎሪዳ የሚገኝ የፌዴራል ፍርድ ቤት የቀድሞ ፕሬዝዳንት ዶናልድ ትራምፕ ዋይት ሃውስን ለቀው ሲወጡ ምስጢራዊ የመንግስት ሰነዶችንም ይዘው ወጥተዋል ሲል ትናንት ከሷቸዋል። የአገሪቱ የፍትህ መስሪያ ቤት ክሱን ለትራምፕ ጠበቆች አስታወቀ ሲሆን ትራምፕም መከሳቸውን በማህበራዊ ሚዲያ መድረጋቸው አረጋግጠዋል። በሚያሳዝን ሁኔታ አገሪቱ ቁልቁል እየሄደች ነው። በታሪክ ከየትኛውም ተመራጭ ፕሬዝዳንት ከፍተኛ ድምጽ ያገኘ ህዝባዊ ፕሬዝዳንት ላይ ክስ አቅርበዋል። እኔ ንጹህ ሰው ነኝ ብለዋል ትራምፕ። የትራምፕ ጠበቃ የሆኑት ጄምስ ትረስቲ ለሲኤንኤን እንደተናገሩት ሆን ብሎ የብሔራዊ ጸጥታ መረጃዎችን መያዝ፣ የሐሰት ቃል መስጠትና በመንግስት ላይ ማሴር የሚሉት ከክስቶች ውስጥ ይገኙበታል። የቀድሞው ፕሬዝዳንት በፍሎሪዳ በሚገኘው ፍርድ ቤት ማክሰኞ እንደሚገኙና የክስቶቹም ብዛት 7 እንደሆነ ለጉዳዩ ቅርበት ያላቸው ወገኖች ለአሶሲየትድ ፕሬስ ተናግረዋል። ትራምፕ ክሱን በአሜሪካ ክሱ ቅርታ ትራምፕን በአሜሪካ ታሪክ ከስልጣን ዘመን በኋላ የተከሰሰ የመጀመሪያው የቀድሞ ፕሬዝዳንት ያረጋቸዋል። የፌደራሉ ምርመራ ቢሮ ሰዎች ባለፈው ናሴ ማራላጎ የሚገኘውን የትራምፕ ቤት ሲፈትሹ ከ100 በላይ ሚስጥራዊ ሰነዶችን አግኝተዋል። ከሰነዶቹ ጋር በተያያዘ ምንም ጥፋት እንደሌላቸው ትራምፕ ይናገራሉ። በመጨረሻም በካናዳ ባለው የሰደድ እሳት አማካኝነት የተነሳው ጢስ ሰሞኑን ሰሜን ዩናይትድ ስቴትስን ሸፍኖ የጤና አደጋም ጋርጧል። ከዓለም አቀፉ የህዋ ጣቢያ ላይ የተነሳው ምስል እንደሚያሳየው ከካናዳ የተነሳው ጢስ በሰሜን አሜሪካ ተላላቅ ሐይቆች አቋርጦ ፔንሲልቬኒያ ሲደርስ ግዛቲቱን ሙሉ ለሙሉ ሸፍኗታል። ጢሱ በትናንትናው ዕለት መዲናዋን ዋሽንግተን ዲሲና አካባቢውን ሲሸፍን ለጤና ጠንቅ በመሆኑ በርካታ ነዋሪዎች ከቤት እንዲወጡ አስገድዷል። የአየር ሁኔታን የሚከታተሉ ባለሙያዎች እንደሚሉት ክስተቱ ከ20 ዓመታት ወዲህ የታየ የሰደድ እሳት ጢስ ነው። በስካንዲኔቪያ አገራት የአየር ሁኔታን የሚከታተሉ ባለሙያዎች በበኩላቸው ጢሱ ኖርዌይ ድረስ መዝለቁን ተናግረዋል። የመተንፈሻ አካላትና ሌላ ተዛማጅ የጤና ችግር ያለባቸው በሚሊዮን የሚቆጠሩ አሜሪካውያን ከቤት እንዲውሉ ተመክረዋል። ከመንግስት የተገኘው መረጃ እንዳመለከተው በዋሽንግተን ዲሲ የነበረው የአየር ጥራት ሁኔታ አደገኛ ከሚባለውም በላይ ነበር። ኒውዮርክ ረቡዕ ዕለት በጢስ ተሸፍና ስትውል ትናንት አሙስ የነበረው የአየር ሁኔታዋ በዓለም ከሚገኙ አደገኛ የአየር ሁኔታ ካላቸው ከተሞች ጋር መድቧታል። የጢሱ ችግር እስከ እሁድ እንደሚቀጥል ይጠበቃል። አድማጮች፣ ለምሽቱ የያዝነው ዜና በዚሁ ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችሁን አምሹ። መልካም ምሽት።
እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሰኔ 2015 ዝግጅታችን ነው። ከአሜሪካ ድምፅ እያዳመጣችሁ የምትገኙት አድማጮቻችን እንዲሁም ደግሞ ተመልካቾቻችን፣ አስተናጋጃችሁ ሀብታሙ ስዩም ነኝ። አብረው በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋም አሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ እየተላለፉ ይገኛሉ። አሁን ወደ ዕለቱ ርዕሰ ዘገባችን እንሻገራለን። በኦሮሚያ ክልል ምስራቅ ወለጋ ዞን ሳሲጋ ወረዳ ባለፈው ዓመት ጥቅምት በኦሮሞ ነጻነት ሰራዊት ታጣቂዎች ታግተዋል የተባሉ 27 የመንግስት ሰራተኞችን እስካሁን ማግኘት እንዳልቻሉ የታጋቾች ቤተሰብ አባላት ለአሜሪካ ድምጽ ሲገልጹ፣ የወረዳው አስተዳደር በበኩሉ 27ቱም ታጋቾች ኦነግ ሸኔ ሲሉ በጠሯቸው ታጣቂዎች እንደተገደሉ ለቤተሰቦቻቸው ማሳወቁን ተናግሯል። ስለ ጉዳዩ መረጃው እንደደረሰ የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ለወደፊቱ ማጣራት እንደሚደረግ አሳውቋል። ስለ ገታ ድርጊት የተጠየቁት የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ በሳሲጋ ወረዳ የተፈጸመ የተባለውን የታጋቾቹን ግድያ በተመለከተ ማጣራት እንደሚያስፈልግ ጠቅሰው፣ ነገር ግን ጦራችን የመንግስት ሰራተኞች ላይ ግድያ አይፈጽምም፣ እንዲያውም ይህንን አይነቱን ግድያ ያወግዛል ሲሉ ለአሜሪካ ድምጽ ተናግረዋል። ናኮር መልካ ተጨማሪ ዘገባ ይዟል።
በኦሮሚያ ክልል ምስራቅ ወለጋ ዞን ሳሲጋ ወረዳ ባለፈው ዓመት ጥቅምት 18 ቀን 2014 ዓ.ም ተመረተ ጠዋት ከነቀምቴ ወደ ሳሲጋ ከተማ በአውቶቡስ ለስራ ያመሩ በነበሩበት ወቅት በኦሮሞ ነጻነት ሰራዊት ታጣቂዎች የታገቱብንን 27 የመንግስት ሰራተኞች የሆኑ የቤተሰቦቻችንን አባላት ልናገኛቸው አልቻልንም ሲሉ ቤተሰቦቻቸው ለአሜሪካ ድምጽ ገልጸዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁን የሁለት ልጆች አባት ባለቤታቸው በሸማቂዎቹ ከታገቱት 27 ሰዎች መካከል አንዱ እንደሆኑ ጠቅሰው እስካሁን ስላሉበት ሁኔታ ማወቅ እንዳልቻሉ ተናግረዋል። ለመንግስት አካላት ብናመለከተም ይህ ነው የሚባል ሁነኛ ምላሽ አልሰጡንም ሲሉ አማረዋል።
18/2014 ጥቅምት ማለት ነው። ባለቤቴ ጠዋት ከቤት ወጣ ወደ ስራ ሳስጋ ወረዳ የሚባል ከለቀምቴ ወጣ እየሄደች ልክ 2:30 አካባቢ ሲሆን ታገቱ የሚባል ወሬ ሰማው።
ማን ነው ያገታቸው?
እነሱ እንደምሉት ከሆነ ወቦ ነው እነሱ ሸኔ ብሎ ነው የሚጠሩት።
የኦሮሞ ነጻነት ሰራዊ ማገቱን በመንደር ላይ ያረጋግጣችሁት
እነሱ በማኪና እንደወሰዱ ነው የሰማነው። በሰው እስካሁን ባለበት አልተመለሰችም። መንግስት ከወረዳ አስተዞን ስንጠይቀው ነበር ግን ምላሽ ሊሰጡን አልቻሉም።
ለምንድን ነው እስካሁን ጉዳዩ ወደ ሚዲያ ሊመጣ
ያልቻለው? ለኛም ጥያቄው ነው እንዴ መንግስት ራተኛው ድረስ ሄዱ ታግቷል ብላችሁ እንኳን ለሚዲያ እንኳን አሳውቁን ብለን ስንጠይቀው ነበር። እስካሁን ግን አንድም መሰላገኝንም። ያ ሁለት ልጆች ነው ያለኝ። አንድ 8 አመት አንድ 5 አመት ነው። አንድ ወንድና አንድ ሴት። ራሴን ያው ከዛ ቀን ጀምሮ 2 አመት ሙሉ ራሴ ያቦካው አፍሲት እየጠልኩ ራሴ እንግዳ ያደርኩ ነው የሚያስተምራቸው እናሳድጋቸው።
ስማቸው መጥቀስ ያልፈለጉ የአራት ልጆች እናትም ባለቤታቸው ወደ ሳሲጋ ከተማ ለስራ እያመሩ ሳለ በታጣቂዎች መታገታቸውን ጠቅሰው እንስሳ እንኳን ቢጠፋ በሚፈልግበት ሀገር ሰው ታግቶ መቅረቱ እንደ ቤተሰብ በእጅጉ አሳዝኖናል ሲሉ ቅሬታቸውን ገልጸዋል።
ወራኮ የኦቡ ያጋፈናው ጂማፌ መናባኒ ደመኒ
ባለቤቴ በእለቱ ለስራ እንደወጣ ነው የታገተው። በወቅቱ ከርሱ ጋራ የነበሩ የመንግስት ሰራተኞች ያልሆኑ ሰዎች ተመልሰዋል። የታጠቁ ሰዎች ተሳፋሪዎችን አስወረዱ። የመንግስት ሰራተኞችንና መምህራንን ከለዩ በኋላ ወሰዷቸው። እስከዛሬ የት እንዳሉ አናውቅም። ትልቅ ጭንቀት ውስጥ ገብተናል። ከባለቤቴ ያፈራኋቸው አራት ልጆች አባታችን የት ነው ብለው ለሚጠይቁኝ ምላሽ የለኝም። የመንግስት አካላትን ስንጠይቅ ተጨባጭ መረጃ ስለሌለ አሉ ወይም የለም ለማለት እንቸገራለን ይሉናል። የጠፋ የቤት እንስሳ እንኳን ይፈልጋል። የጠፉ ቤተሰቦቻችንን የሚያፈልገናል። መሬት ሀዘን እንዲሰማን አድርጓል።
የሳሲጋ ወረዳ ዋና አስተዳዳሪ አቶ አለማዩ ይጀታ ባለፈው አመት ጥቅምት 18 ቀን ወደ ስራቸው በማምራት ላይ ያሉ ኦነግ ሸኔ ባሏቸው ታጣቂዎች የታገቱት ሰራተኞች ቁጥር 33 እንደነበር አስታውሰው በወቅቱ ሸሽተው ካመለጡ 6 ሰዎች በቀር የተቀሩት 27ቱ ከሁለት ሳምንት በኋላ በሸማቂዎቹ ስለመገደላቸው መረጃ ደርሶናል ሲሉ አስታውቀዋል።
ካለቲድማን ወጅቶን ኩኒ መጋና ከምትራ ጋራ አና ተከንታን ፋጅኒ አና ጉቱ
እነዚህ ሰራተኞች ወደ ወረዳው ለስራ እየመጡ በጉቶ ግዳ ውስጥ አዳሚ በተባለ ስፍራ በወነክሽኔ ነው የታገቱት። በአውቶቡሱ ከነበሩ ተሳፋሪዎች ውስጥ 33 የመንግስት ሰራተኞችን አግተው የወሰዱ ሲሆን 6ቱ ሸሽተው አመልጠዋል። 27 የሚሆኑት ከሁለት ሳምንት በኋላ ሆሮዋታ ቀበሌ ቱሉዋታ ወደ ተባለ ስፍራ ወስደው እንደገደሏቸው ከህብረተሰቡ ባገኘነው መረጃ አረጋግጠናል። በወቅቱ ድርሶ ሊያተርፋቸው የሚችል ኃይል አልነበረም። ከሰራተኞቹ ግድያ ጋር ተያይዞ ለናገኘው የቻለው ማስረጃ ባይኖርም ከአካባቢው ማህበረሰብ ጋር ባደረግነው ውይይት ግን ኮነክሽኔ ግድያውን ስለመፈጸሙ ተረድተናል።
የታጋቾቹ ቤተሰቦች ቅሬታ ተገቢ እንደሆነ የገለጹት አቶ አለማየሁ በጊዜው ሰራተኞችን ከገታ መታደግ ያልተቻለው ከነበረው የጸጥታ ኃይል ጥረት አንጻር ወደ ስፍራው ቶሎ ለመድረስ በማዳገቱ እንደነበር አስረድተዋል። ይህም ሆኖ የታገቱ ሰራተኞች በታጣቂዎቹ ስለመገደላቸው የተሟላ ማስረጃ በወቅቱ ማግኘት አልተቻለም ነበር። ግድያውን ለቤተሰቦቻቸው በፍጥነት አለማሳወቅ ብቻ ሳይሆን አስከሬናቸው ማለመገኘቱ ቅሬታውን እንዳካበደው አቶ አለማዩ አልሰሰጉም።
ቱጋዳ ኮሚንሳኒ ኖሲ ያከሞቱማ ተዲሞታ ከነቆልቁለይ ሰው ድርቀማታልና
የቤተሰቦቻቸው ቅሬታ ትክክል ነው። እኛም እንደ መንግስት የማጣራት ኃላፊነት አለብን። እንዳከባቢያችን ባህልና ተጨባጭ ሁኔታ የአንድ ሰው አስከሬን ሳይገኝ ሞቷል ለማለት ይከብዳል። በተቋቋመ ኮሚቴ አማካይነት አስክሬን አለማግኘታችን ነገር ግን ያከባቢው ንብረተሰብ አወያይተን እንደተረዳነው በአሰቃቂ ሁኔታ በሸኔ መገደላቸውን ባለፈው አመት ናሴ ወር ውስጥ ነግረናቸዋል። ምንም ቢሆን በተሰብናቸውና አሁንም አስክሬናቸውን የማግኘት ፍላጎት አላቸው።
ከታጋቾቹ መካከል አምልጠው በህይወት ተርፈዋል ከተባሉ ሰዎች መካከል ሁለቱን በስልክ ስለጉዳዩ ብንጠይቅም ምንም አይነት ምላሽ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። በዩናይትድ ስቴትስ ቨርጂኒያ የሚኖሩት የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ በሳሲጋ ወረዳ ተፈጸመ የተባለው ግድያ ማጣራት እንደሚያስፈልገው ከተቀሱ በኋላ ጦራችን በመንግስት ሰራተኞች ላይ ግድያ አይፈጽምም፣ እንዲህ አይነቱን ግድያ ያወግዛል ሲሉ ተናግረዋል።
ሲቹዌሽን ዋይሳሲጋ ከና ዋን ረቲ አማኝ ቆረተሙ ቀቡዳ
በሳሲጋ ተፈጽመዋል የተባለው ግድያ መጣራት ያለበት ጉዳይ ነው። በተለይ የመንግስት ሰራተኞች ተለይቶ ነው የተገደሉት ስለተባለው ጉዳይ እስካሁን የሰማነው ነገር የለም። በድርጅታችን እንዲህ አይነት ነገር መፈጸም ጥፋት ነው፣ ወንጀልም ነው። እናውግዛለንም። እንዲህ አይነት ወቀሳዎች የሚነሱት ከመንግስት ጋር በጦርነት ውስጥ ስላለን ነው። ጦርነቱ የሚካሄደው ደግሞ በውጊያ ብቻ ሳይሆን በፕሮፓጋንዳ ጭምር ነው። ባለፉት 5 አመታት ከተነዙብን ወሬዎች መካከል አብዛኛዎቹ ያሰት ወሬዎች ናቸው።
በአንጻሩ ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁን አንድ ያካባቢ ነዋሪ የታገቱት የመንግስት ሰራተኞች በሳሲጋ ወረዳ እንደተገደሉና ግድያውን የሚፈጸሙት የኦሮሞ ነጻነት ሰራዊት አባላት እንደሆኑና ለዚህም ያይን ማኝ ስለመሆናቸው ተናግረዋል።
አዳሚ ካላ ለሎሚጫ ጉያ ተኩብሸኒ
ያገቷቸውን ሰራተኞች ሎሚጫ ከተባለ ስፍራ ወደ ሃሮዋታ ቀበሌ ቱሉዋታ ወደ ተባለ ስፍራ ካመጧቸው በኋላ ነው ያረዷቸው። እስካሁን ቀብር አላገኙም፣ አጽማቸውም አልተነሳም። እነዚህን ሰዎች የገደሏቸው ሸኔ ተብሎ የሚታወቁ የኦሮሞ ነጻነት ጦር አባላት ናቸው። ህብረተሰቡም እንዳይቀብራቸው ሲከለክሉ ነበር። አስክሬኖቹን ፎቶ ሲያነሱና ቪዲዮ ሲቀርጹ የነበሩ ግለሰቦችንም በመደብደብ አስፈራርተው የተቀረጸውን ወስደው አጥፍተዋል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ በ27ቱ የሳሲጋ ወረዳ የመንግስት ሰራተኞች ላይ በታጣቂዎች ግድያ ተፈጽሟል የሚል መረጃ እንደደረሳቸው ጠቅሰው እስካሁን ግን የተደረገ ማጣራት አለመኖሩን ተናግረዋል። ኢሰመኮ በጉዳዩ ላይ ማጣራት እንደሚያደርግ ኮሚሽነሩ ለአሜሪካ ድምጽ አመልክተዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። የሰማችሁት የዕለቱን አብይ ርዕሰ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ አማራ ክልል ይወስደናል። በአማራ ክልል ሐሰተኛ የገንዘብ ኖቶች ስርጭት አሳሳቢ ይሁን እንደመጣ የክልሉ ፖሊስ ኮሚሽን አስታውቋል። ኮሚሽኑ ባለፉት 9 ወራት ብቻ ከ16 ሚሊዮን ብር በላይ ሐሰተኛ የኢትዮጵያና ከ98 ሺህ በላይ የአሜሪካ ዶላር የገንዘብ ኖቶችን በቁጥጥር ስር እንዳዋለ ገልጿል። በሐሰተኛ የገንዘብ ኖቶች ተጎጂ የሆነው በተለይ በገጠሩ የሚገኘው የህብረተሰብ ክፍል እንደሆነ በመግለጫው ተመልክቷል። የሐሰተኛ የገንዘብ ኖቶቹ ስርጭት የዋጋ ንረትን በማባባስና የፖሊሲ ቀረጻን በማዛባት ኢኮኖሚያዊ ትስስርን ያስተጓጉላል የሚለው የኢትዮጵያ ኢኮኖሚስቶች ማህበር በበኩሉ ዘመናዊ የግብይት ስርዓት እንዲሰፋ ምክረ ሐሳብ አቅርቧል። መስፍን አራጌ ዝርዝሩን ይነግረናል።
አላፊ የረዳት ኮሚሽነር ከንዶል ዴላ አሜሪካ ድምጽ እንዳስታወቁት ባለፉት 9 ወራት በክልሉ 16 ሚሊዮን የብር እንዲሁም 98 ሺህ ዶላር የሐሰት ኖት በቁጥጥር ስር ውሏል። የሐሰተኛ ገንዘብ ስርጭቱ ባህር ዳርንና አካባቢውን ጨምሮ በ7 ዞኖች በስፋት እየተስተዋለ እንደሆነ አስረድተዋል።
የሐሰት ብር ስርጭት በእኛ በአማራ ክልል አሳሳቢ ነው። በአማራ ክልል ባሉ በተለያዩ ዞኖች ነው እየተሰራጨ የሚገኘው። በተለይ በወታደሩ በግቢት ወቅት ነው የሚታየው። የሚከሰትባቸው ቦታዎች ደግሞ ጎንደር ከተማና ጎንደር፣ ምዕራብ ጎንደር፣ በተለይ መተማ አካባቢ፣ ደቡብ ጎንደር አካባቢ ዳርለዳር ያሉ ወረዳዎች፣ ዳር ከተማና ምዕራብ ጎጃም፣ ምስራቅ ጎጃም፣ ሰሜን ወሎ በብዛት ይገኛል። አዊ ወደ ጃዊ አካባቢ
በተለይ የሐሰተኛ ብር ኖቶቹ በስፋት አገልግሎት ላይ ሲውሉ የሚታዩት በቁም ከብት ሽያጭና በአርሶ አደሩ የገበያ ልውውጥ ላይ ነው። በዚህም አርሶ አደሩ ለችግር እየተዳረገ እንደሚገኝ ረዳት ኮሚሽነር ክንዱ ያስረዳሉ።
በጣም አሳሳቢ እየሆነ ነው። በተለይ አርሶ አደሩ የለፋበትን ህጋዊ ገንዘቡን ያላግባብ በሐሰት ገንዘብ ግብይት የፈጸሙ ወደ ድህነት እያመጡ ስለሆነ ሁሉም ርብርብ እያደረግንበት ይገባል። በተለይ ልማት በመስኖ እንስሳት ግብይት፣ የበግና ፍየል፣ ሽንኩርት ግብይት በሚፈጽምበት ሰዓት የተመሳሰነ ገንዘብ በተለይ አዲስ ገንዘብ ስለሚመስላቸው አርሶ አደሩ በቀላሉ ሊለያቸውና ምልክቱን አውቆ ሊከላከል በማለመቻል ጉዳት እየደረሰበት ያለው የገጠር ማህበረሰብ አካባቢ ስለሆነ አርሶ አደሩ የግብይት ስርዓቱን መቀየር ያለበት መሆኑ በምናገኘው አጋጣሚና በተለይ ከኢትዮጵያ ንግድ ባንክ ጋር እና ከተለያዩ ባንኮች ጋር እና የፋይናንስ ተቋማት ጋር የጋራ የግንዛቤ ማስጨበጫ ትምህርት እየተሰራ ነው።
እንደ ረዳት ኮሚሽነር ክንዱ ገለጻ ባለፉት 9 ወራት ብቻ በሐሰተኛ የብር ኖት ስርጭት የተጠረጠሩ 89 ሰዎች በቁጥጥር ስር ውለው ምርመራ እየተደረገ ይገኛል። በኢትዮጵያ ኢኮኖሚ ባለሙያዎች ማህበር ከፍተኛ ተመራማሪ ዶክተር አደም ፈቶ የሐሰተኛ ብር ስርጭቱ ኢኮኖሚውን በሁለት መንገድ እንደሚጎዳው ያብራራሉ። በቀዳሚነት የጠቀሱትም የዋጋ ንረትን በማባባስ ያለውን ተጽዕኖ ነው።
የማክሮ ኢኮኖሚ ውስጥ የዋጋ ንረት የምንለው ኢንፍሌሽን ማለት ነው አንዱ የሚባባስበት መንገድ ብዙ የብር ኖት ገበያ ውስጥ በሚኖርበት ጊዜ ነው አሰተኛውም ትክክለኛው ማለት ነው። ትክክለኛው ብር እየበዛ ሄዶ እንደገና አሰተኛውን ብር እዛ ላይ ተጨምሮ በጣም እጅግ የተበራከተ ገንዘብ የሚኖር ከሆነ ገበያ ውስጥ እንግዲህ አሁን ያለው ኢንፍሌሽን ይታወቃል ከ30% በላይ ነው። እጅግ በጣም ይሄ ወደ ሃይፐር ኢንፍሌሽን ወደ ምንለው ከቁጥጥር ወደ ሆነ ኢንፍሌሽን ለመግባት ያለበት ሁኔታ ነው ያለው። ያንን ነገር በማባባስ አንድ የማክሮ ኢኮኖሚ ተጽዕኖ ይኖራል።
በሌላ በኩል የኢኮኖሚ ፖሊሲ ቀረጻን እንደሚያዛባ ዶክተር አደም አመልክተዋል።
ፖሊሲ ሲቀረጽ ምን ያክል ነው የገንዘብ ስርጭት አለ ገበያ ውስጥ እንደዚህ የሚለውን ነገር ከግንዛቤ ውስጥ ለሚያስገቡ በጣም የተሳሳተ የሆነ የገንዘብ ስርጭት ካለ ኢኮኖሚ ውስጥ ምናልባት የፖሊሲ ቀረጻንም የሚያዛባበት ሁኔታ ነው ያለው ማለት ነው።
በሰሜኑ ጦርነትና ጦርነቱን ተከትሎ በተከሰተው የዋጋ ንረት በገጠራማው የአገሪቱ አካባቢ የሚኖሩ ዝቅተኛ ገቢ ያላቸው ሸማቾችና መካከለኛ ገቢ ያላቸው አምራቾች ለሐሰተኛ የብር ኖት በስፋት ተጋላጭ እንደሆኑ ከፍተኛ የምጣኔ ሀብት ተመራማሪው ይገልጻሉ።
አሁን ምርታቸውን አውጥቶ ወደ ገበያ ከመሸጣቸው በፊት በማዳበሪያ እጥረት፣ በምርት እጥረት፣ በሰላም እጦት በተለያየ ምክንያት ሳያመርቱ ነው የቆዩት። አሁን ደግሞ አምርቶ ወደ ገበያ ምርታቸውን በሚያወጡበት ጊዜ የሐሰተኛ ብር ኖት ተቀብለው ምርታቸውን ያው ኦልሞስት ያለምንም ዋጋ ለሌላ ወገን እንዳስተላልፉት ነው የሚቆጠረው። እንግዲህ ሁለተኛው ጉዳት ይሄ ነው። ሶስተኛው ደግሞ ምናልባት የሐሰተኛ ብር እንግዲህ የተገኘ ሰው ነው መጀመሪያ ላይ ያው የህግ አሰራሩን እናቆ ነው በቁጥጥር ስር ሆኖ ከዛ በኋላ ማጣራቶች የሚደረገው እና ከዛ ጋርም ተያይዘው ከፍተኛ የሆነ መጉላላት ሊደርስባቸው ይችላል ማለት ነው።
ትክክለኛውን የገንዘብ ኖት ከሐሰተኛው ለመለየት የተቀመጡ ማሳያዎች ቢኖሩም በቀላሉ ለማስረዳት የሚያዳግቱ ውስብስብ በመሆናቸውና በመረጃው የተደራሽነት ችግር ምክንያት የገጠሩ ነዋሪ የበለጠ ተጎጂ ሊሆን እንደሚችል ዶክተር አደም አስገንዝበዋል። ብሔራዊ ባንክ ዘመናዊና ምቹ አሰራሮችን እየቀረጸ የገጠሩን ማህበረሰብ ተደራሽ በማድረግ የሐሰተኛ ብር ኖት ስርጭትን መከላከል እንደሚኖርበት የሙያ ማህበሩ ከፍተኛ ተመራማሪ ምክር ሀሳብ አቅርበዋል።
በየአካባቢው እንደዚህ የሐሰተኛ ብር ኖቶች እንቅስቃሴ ካለና ጥርጣሬ ካላቸው እዛ አካባቢ ያሉ ሰዎች ቢያውኑ ለሚመለከተው አካል አሳውቀው ያ የሐሰተኛ ብር ኖት የበለጠ ሳይስፋፋ ብዙ ሰዎች እጅ ሳይደርስ ብዙ ሰዎችን ኪሳራ ውስጥ ወይም ደግሞ ቀውስ ውስጥ ሳይከት በቁጥጥር ስር ማዋል ይቻላል። ቀላል የሆኑ ቼክ የማድረጊያ መንገዶች አሉ። ያን አድርገው ሐሰተኛ ብር መሆኑን በሚያውቁበት ጊዜ በሚጠረጥሩበት ጊዜ ወደ አካባቢው ያለው የፖሊስ ጽህፈት ቤት ወዲያውኑ ማሳወቅ አንዱ መንገድ ነው ማለት ነው። ሌላው ሐሰተኛ ብር መሆኑን ማረጋገጫ መንገዶችን ተደራሽ ማድረግ አለባቸው። ባንኮችም ሊሆኑ ይችላሉ፣ ሌሎችም የፋይናንስ ተቋማት ደረጃ ማድረስ ይችላል። በጣም ቀላል የሆኑ አንድን ብር ትክክለኛ ነው ትክክለኛ አይደለም የሚለውን ማረጋገጫ መንገዶች ስላሉ እነሱን ነገሮች እንዲያውቋቸው ማድረግ ይኖርባቸዋል። ከብት ገበያዎች፣ የሽንኩርት፣ የተለያዩ ገበያዎች አሉ። የበርበሬ እንደዚህ በጣም የቅመማ ቅመም እና ትላልቅ እንቅስቃሴዎች የሚካሄዱባቸው አካባቢዎች እነዚህን ዘመናዊ መሳሪያዎችም በጊዜያዊነት እዛ አካባቢዎች አስቀምጦ የገበያው ቀን ወይም ደግሞ እንደዚህ ነገር እዛ አካባቢ ያሉ ብሮችን ራንደምሊ ወይም ደግሞ እየተዘዋዘሩ ቼክ የማድረግ ሁኔታ መፈጠር አለበት። የጸጥታ አካላትም ትልቅ ኃላፊነት አለባቸው። ትላልቅ ገበያ የሚካሄድባቸው ቦታዎች ላይ ዳሰሳ ማድረግ አለባቸው፣ አሰሳ ማድረግ ይኖርባቸው። ሌላው ከዚህ ጋር ተያይዞ የሚነሳው በተቻለ አቅም የዝቅተኛ ገቢ ያላቸውን መካከለኛ እና ዝቅተኛ አምራቾችን እንደዚሁም ደግሞ በጣም ገጠራማ የሀገሪቱ ክፍል የሚኖሩ ሰዎችን በተቻለ መጠን የዲጂታል ቴክኖሎጂ ኤሌክትሮኒክ የክፍያ መንገድ እንዲጠቀሙ ማድረግ ይቻላል። ብራንቾችን በማስፋፋት ሊሆን ይችላል። በኤጀንቶች ወይም ደግሞ ወኪሎችን በማስቀመጥ ሊሆን ይችላል።
ስለ ጉዳዩ ከኢትዮጵያ ብሔራዊ ባንክ አስተያየት ለማግኘት ጥረት እያደረግን ሲሆን እንደተሳካልን ይዘን የምንመለስ ይሆናል። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባም በአማራ ክልል ያቆየናል። በዚህ ዓመት የመኸር እርሻ የግብዓት እጥረት ስላጋጠማቸው ያለማዳበሪያ እየዘሩ እንደሆነ አርሶ አደሮች ገለጹ። ከምዕራብ ጎጃም ለአሜሪካ ድምፅ በስልክ አስተያየት የሰጡን አርሶ አደር አሁን ያጋጠመን የግብዓት እጥረት ካልተቀረፈ ወደፊት የምርት እጥረት ያጋጥመናል ብለዋል። የግብርና ሚኒስቴር በበኩሉ በሀገሪቱ ያጋጠመው የግብዓት እጥረትን ለመቅረፍ እየሰራ እንደሆነ አስታውቋል። በሚኒስቴር መስሪያ ቤቱ የኢንቨስትመንትና ግብዓት ዘርፍ ሚኒስቴር ዴኤታ ዶክተር ሶፊያ ካሳ ለአሜሪካ ድምፅ በሰጡት ቃለ መጠይቅ መንግስት በ56.7 ቢሊዮን ብር የማዳበሪያ ግዢ መፈጸሙን ጠቅሰዋል። እስካሁን ድረስም ከተገዛው 12.8 ሚሊዮን ኩንታል ማዳበሪያ ውስጥ 5.7 ሚሊዮኑ ለአርሶ አደሮች መሰራጨቱንና ቀሪው ደግሞ በመጓጓዝ ላይ መሆኑን ዶክተር ሶፊያ አክለዋል። ገብረ ሚካኤል ገብረ መድን ዝርዝሩን ዘገባ ይዟል።
በምዕራብ ጎጃም የደቡብ ሜጫ ወረዳ ነዋሪ ሆኑት አርሶ አደር አዘን አድማሱ በዘንድሮው የመኸር እርሻ የግብአት እጥረት በማጋጠሙ ማሳቸውን ያለማዳበሪያ ለመዝራት መገደዳቸውን ይናገራሉ።
በዚህ አመት የማዳበሪያ ዳብና የዘር እጥረት ገጥመናል። በተለይ የዳብ እጥረት ነው አብዛኛው የገጠመን። እጥረት በመኖሩ ምክንያት ህብረተሰቡ በጣም ለተለያየ ስቃይ ተጋልጧል። እኔ ሶስት አዳመት ምሳሌ ነኝ። ሶስት ቃዳ ማለት ያለማዳበሪያ ጥዬ ለቀጣይ መታሰቢነት ያው ይመጣል በያሁን እኔ ዘርቻለሁ። እንግዲህ ምሳሌ ሌላ አሳደሮችም ብዙ በቀጣይ አሳደሮች ያለማዳበሪያ ጥለዋል።
የወረዳው የግብርና ባለሙያ የሆኑት አቶ ዓለም ማዳኘ በበኩላቸው ለወረዳው 71000 ኩንታል ማዳበሪያ ይቀርባል ተብሎ እንደነበር ገልጸው ነገር ግን እንደተባለው እንዳልሆነ ተናግረዋል። በዚህ ምክንያት አርሶ አደሮች ያለማዳበሪያ መዝራታቸውን አመልክቷል።
አሁን በቆሎ ለመዝራት ያንዳንዱ ቢያንስ ከፍተኛ ማሳ ያለው አርሶ አደር ቢያንስ 4 ኩንታል ያስፈልገዋል በቆሎ ለመዝራት። ነገር ግን የመጣውን ስናሰራጭ አሁን ያዳረስ ነው አንዲት ቀረጥ ነው
ለአንድ አርሶ አደር
ይሄም ለከፍተኛው ነው። ታች ላለው ዝቅተኛ መሬት ላለው ደግሞ አንዷን ቀረጥ ለሶስት አንዷን ለሁለት ያዳረስንበት ሁኔታ አለ። ደጋ ከመሆኑ አንፃር በቃ አሁን የዘር ወቅቱ ከግንቦት 1 እስከ 30 ነበር። እንግዲህ በኋላ በቃ ቢመጣ እንኳን ደው ማይገኘውን አይገኝም እንጂ ቢመጣ ራሱ ዋጋ የለውም። እንግዲህ በኋላ ጊዜው ያልፋል ብለው ስለሚያስቡ አርሶ አደሮች ስለሚያውቁት የዘር ወቅቱን ሳይንስ ባይደግፈውም እስቲ ነገ ድንገት ተንጠባጥቦ ከመጣ እናረግበታለን። ይሄ ቶፕ ድሬሲንግ የሚባል አለ ልክ እንደ ዩሪያ ማለት ነው። እንደዚያ እናረግበታለን ዳፑንም ብለው ዝም ብሎ የተዘራ ማሳለም ይገርም።
የማዳበሪያ አቅርቦት እጥረት የአማራ ክልልን ጨምሮ በልዩ ልዩ የሀገሪቱ አካባቢዎች የሚነሳ ችግር እንደሆነ ይነገራል። ስለዚህ ጉዳይ የተጠየቁት በግብርና ሚኒስቴር የኢንቨስትመንትና ግብአት ዘርፍ ሚኒስትር ዴኤታ ዶክተር ሶፊያ ካሳ እጥረቱ በሁለት ምክንያቶች መፈጠሩን ለአሜሪካ ድምጽ ተናግረዋል።
አንደኛ በዚህ አመት ማዳበሪያ ንግዛ ነው በጣም ቀድመን ነው ማስገባት የሚጀምር ነው ቀድመን ነበር። በመሃል ለአንድ ወር አካባቢ ኤልሲ ሳይከፈት በመዘግየቱ ምክንያት የኤንፒኤስ የማቋቋም ስራ የተወሰነ ዘግይቶ ነበር። ስለዚህ ያ ሲዘገይ ቀድሞ በተለይ በቆሎ የሚዘሩ አካባቢዎች የተወሰነ ጥረት ገጥሟልና አንዳንድ ቦታ ደግሞ ሰው ሰራሽ ጥረት ነው። ለምሳሌ አንድ መሰረታዊ ህብረት ስራ ማህበር 100,000 ጠይቆ ከሆነ ያ 100,000 ካልገባልኝ መሰራጨት አልጀምርም ብለው መጋዘን ዘግተው የነበሩ መሰረታዊ ህብረት ስራ ማህበራት ነበሩና እነሱን እንግዲህ አሁን ሱፐርቪዥን ቲም ወጥቷል። ኦልሞስት ሱፐርቪዥን ጨርሶ እየተመለሰ ነው ያለው በአራት ክልል በክልሎች ሄዶ እያየ ነው ያለው።
ሆኖም መንግስት በ56.7 ቢሊዮን ብር 12.8 ሚሊዮን ኩንታል ማዳበሪያ መግዛቱን ገልጸው ከዚህ ውስጥ የተወሰነው ወደ ሀገር ቤት ገብቶ ለአርሶ አደሮች እንደተሰራጨና ቀሪው ደግሞ በመጓጓዝ ላይ እንዳለ ገልጿል።
እንግዲህ ወደ አርሶ አደሩ የተሰራጨው ደግሞ ስናይ ከጥቅምት ጀምሮ ነው እኛ ሌፍት ኦቨር የምንጠይቀው ክልሎችን ምን ያህል ይከረማል ከመህር ብለን ጥቅምት ወር ላይ እንሰበስባለን። ከሁሉም ክልል ከክልሎች ባገኘነው መረጃ መሰረት 2.2 ሚሊዮን ኩንታል ነበረ። አጠቃላይ እንግዲህ እስከ ግንቦት 30 ድረስ ያለውን አቅርቦት ስናይ ወደ 8.4 ሚሊዮን ኩንታል ማዳበሪያ ቀርቧል። ከ8.4ቱ ውስጥ ምን ያህሉ ወደ መሰረታዊ ህብረት ስራ ማህበር ተጓጓዘ ስንል 7.5 ሚሊዮን ኩንታል ወደ መሰረታዊ ህብረት ስራ ማህበር ወርዷል። ከወረደው ደግሞ እስከ ግንቦት 30 ያለው 5.7 ሚሊዮን ኩንታል አርሶ አደር ተሰራጭቷል። አሁን ጭኖ መንገድ ላይ ያሉ በተለይ ኢንፒኤስ ቦሩን የጫኑ አራት መርከቦች አሉ። በጁን 11 እሁድ 18 በ25 እና በ28 የሚገቡ አራት መርከቦች አሉ። እነዚህ ኢንፒኤስ ቦሩን የጫኑ ናቸው። ያንዳንዳቸው 600 ሺህ ኩንታል ወይም 60 ሺህ ሜትሪክ ቶን የያዙ ናቸው ማለት ወደ 2.4 ሚሊዮን ኩንታል ማለት ነው። ይሄ ጅቡቲ ወደብ ላይ እንደደረሰ በከፍተኛ ርብር ወደ ሀገር ውስጥ እንዲገባ እናደርጋለን ነው። ከዚህ ጎን ለጎን እንግዲህ አሁን ለቶፕ ድሬሲንግ ዩሪያም እንዳንስ በሚል አንድ ኤልሲት ማንትና ተከፍቷል። ከቅርብ ወደብ ጋር ደግሞ ስለሚመጣ 10 ቀን ጊዜያት ውስጥ አንድ መርከብ ደግሞ 500 ሺህ ኩንታል ጭነው ወደ ጅቡቲ ወደብ እንደርስና ሀገር ውስጥ የምናጓጉዝ ይሆናል ነው።
በአሁኑ ወቅት አርሶ አደሮች ማዳበሪያ ላይመጣ ይችላል የሚል ስጋት እንዳለባቸው እየሰሙ መሆናቸውን የተናገሩት ዶክተር ሶፊያ በተለይም ሰኔና ሐምሌ ለሚዘሩ አርሶ አደሮች በቂ ማዳበሪያ ስለሚቀርብ ስጋት ሊገባቸው አይገባም ብለዋል። አርሶ አደሮቹ የምርጥ ዘር አቅርቦት እጥረትም እንዳለባቸው ይገልጻሉ። አቶ አዘና አድማሱ በአካባቢው የበቆሎ ምርጥ ዘር እጥረት ማጋጠሙን ነው ለአሜሪካ ድምጽ የተናገሩት።
አሁን የሊሙ ዘር እጥረትም ያጋጥመናል። ምክንያቱም አሁን እንግዲህ በኋላ ሌላዎችን ዘር ብንዘራቸው ጊዜው ስለሄደ አሁን ሊሙ ካልሆነ ከእንግዲህ በኋላ አሁን ዛሬ በድፍረት ይህ ዝም ብሎ ያለ ማዳበሪያ የተወሰነው ገበሬ ጣለ እንጂ አብዛኛው ገበሬ ደግሞ ገና አልጣለም። ሊሙ ዘርም ይፈልጋል። አሁን ዛሬ ሊሙ ነው። ስለዚህ ሊሙ ዘር ቢገኝ በዚህ በሁለት ሶስት አራት ቀን በአስቸኳይ የተወሰነ ገቢ ይገባለን። በጣም ደስ ይላል።
በሀገር ደረጃ ይህ ችግር መኖሩን የገለጹት ዶክተር ሶፊያ፣ ሆኖም መንግስት ጥረት እያደረገ እንዳለ ገልጿል።
የበቆሎ ምርጥ ዘር በዛውም ጥቂት ዝርያዎች ናቸው። እነዚህ ዝርያዎች ከዚህ በፊት የሚመረጡበት ቦታ በጸጥታ ችግር ምክንያት ማስመረት አልቻልንም። አሁን እዛ ቦታ ላይ በተለይ ወለጋና ቤንሻንጉል አካባቢ ነበር የምናስመርተው። እሱም ባለመቻላችን ወደ ደቡብ ምዕራብ ወደ ሲዳማ አማራ ክልል ያው ድሮም ይመረታል፣ አሁንም የማምረት አቅሙም ትንሽ ከፍ ብሏል። እዛ ቦታ ላይ አስመርተን አርሶ አደሩ 100% እንዳያጣ የተወሰነ ማግኘት እንዲችል ተሰርቷል። ግን እነዚህን ሁለት ሶስት ዝርያዎች ባያገኝ ሌላ አማራጭ አለ ወይ ነው። ሌላኛው አማራጭ በኢትዮጵያ ግብርና ምርምር እና በክልል ግብርና ምርምር የተለቀቁ የበቆሎ ዝርያዎች አሉ። ቀደም ከተቀሰቀሰው ያልተናነሰ ምርት መስጠት እንደሚችል እነሱን አርሶ አደሩ እንዲጠቀም እየተደረገ ነው።
የምዕራብ ጎጃም አርሶ አደሮች ያጋጠማቸውን የግብአት እጥረት በሰላማዊ ሰልፍ ለክልሉ መንግስት እንዳቀረቡ የገለጹት የግብርና ባለሙያው አቶ ዓለም ማዳኜ፣ ነገር ግን ጥያቄያቸው እስካሁን ድረስ ምላሽ እንዳላገኘ አመልክቷል። ነገሩ በዚህ ከቀጠለ በቀጣዩ ዓመት የምርት እጥረት ማጋጠሙ አይቀርም ይላሉ።
የራሱን ሆድ መሸፈን አይችልም። ስለዚህ ምንድነው ያሉት? አሁን ካላማዳባያ ይዘራ ግብጦ አለ። ግብጦ የሚባል ዝም ብለን ከሚከርም ግብጦ ዘርተ ነው እንክረም የሚል አስተሳሰብ አላቸው። ስለዚህ ነገ አይደለም ከጆድ አፍቀርቶ ቶታሊ እንደ ሌሎች ሀገሮች በዚህ በየቦታው እንደሚሰደዱት ቀጣይ ዓመት የኛ ማህበረሰብ ሌላ ውስጥ ይገባል ብለን ነው እኛ የምናስበው።
አርሶ አደር አዘነ አድማሱም ይህንን ስጋት ይጋራሉ።
አይደለም ምርታማነትን ጨምሮ ወደ ሌላ ማቀብ ይቅርና ለራሱ ፍጆታም ህብረተሰቡ የሚፈታተል ሁኔታ ነው የሚሆን። ምርታችን በጣም ይቀንሳል።
አሁን ባለው የግብአት እጥረት ምክንያት በመጪው ዓመት የምርት እጥረት ያጋጥም እንደሆነ የተጠየቁት ዶክተር ሶፊያ ጉዳዩ የዳሰሳ ጥናት ይፈልጋል ብለዋል። ከ2013 ዓ.ም ጀምሮ ጦርነት ላይ የነበረው የትግራይ ክልል ከፕሪቶሪያው ስምምነት በኋላ የግብርና ግብአት ቀርቦለት እንደሆነም ተጠይቋል። ሚኒስትር ዴኤታዋ ለዚህ ጥያቄ በሰጡት ምላሽ ክልሉ 800,000 ኩንታል ማዳበሪያ እንዲቀርብለት መጠየቁን ተናግረዋል። ከዚህ ውስጥ እስካሁን ድረስ 100,000 ኩንታል እንደተሰጠውና በሂደት ደግሞ ተገዝቶ እንደሚቀርብለት አመልክቷል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ያዳመጣችሁ ያላችሁት ከአሜሪካ ድምጽ ስቱዲዮ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። የመጀመሪያው ምዕራፍ ስርጭታችን ተጠናቋል። ወደ ሁለተኛው ምዕራፍ ከመሸጋገራችን በፊት በመናገራችሁ ዘገባዎች ስር ከተዋችሁልን አስተያየቶች መካከል አንድ ሁለቱን መልሰን ለእናንተ እናጋራችሁ። አዲስ ፕሮጀክቶችና የሰራተኞችን ቅጥር እንደማያካትት የተገለጸው የ2016 ዓመት በጀት ረቂቅ ከህዝብ ተወካዮች ምክር ቤት አባላት በርካታ ጥያቄዎችን ማስነሳቱን ባቀረብነው ዘገባ ስር ኤርዶጋን በሚል የፌስቡክ ስያሜ የሚጠሩ ተከታያችን በኑሮ ውድነት ህዝቡን የቤት ስራ ተሰጥቶት ሌላ አጀንዳ እንዳያነሳ ህዝቡ ኑሮ ከአቅሙ በላይ ስለሆነ ሌላ ወሬ ማዳመጥም መስማትም አስጠልቶት መድረሻ አጥቷል። ልማት ኢኮኖሚያዊ ወረደ ቀነሰ፣ ለራሳችሁ እንጂ ለህዝብማ መቼ አስባችሁ ይላሉ እሳቸው። 1 ኪሎ ዱቄት 90 ብር ሆኖ ማታ ተኝተን ስንነሳ 10 ብር በኪሎ ጨምሮ እያደረ መኖር ሳይሆን ማልቀስ መያዝ ነው። አባትና እናት ለልጅ ምን ልስጥ ምን ላብላያል በሐሳብ ቀድመን ልንሞት ነው ብለዋል። ዩናይትድ ስቴትስ ለኢትዮጵያ የምትለግሰው የምግብ እርዳታ ለተረጂዎች አይደርስ እንደሚል ማቋረጧን አስመልክተን ባቀረብነው ዘገባ ስር ደግሞ በፌስቡክ አስተያየታቸውን የሰጡን ተስፋለም ማህር የተባሉ ተከታያችን ይህንን በመስማት ያዝናለው ለዩኤስአይዲ በጣም አሳፋሪ ነው ብዬ አስባለሁ። ምክንያቱም ይህ በረሃብ የሚሰቃዩትን ሰዎች ወይንም ህዝቦችን በቀጥታ ከመግደል የተለየ ተግባር ላይሆን ይችላል። ለምንድን ነው የሚሰቃዩ ሰዎች የሚጠቀሙበትን ሌላ መንገድ አልተጠቀሙም ሲሉ ጠይቀዋል። ማሽዮርጋ የተባለው ተከታያችንም እንዲሁ በትክክል አይደርስም፣ ነገር ግን የሚጎዳው ደሃው ህብረተሰብ ነው ሲሉ አስተያየታቸውን አጋርተዋል። በዚሁ ወደ ሁለተኛው ምዕራፍ የመጀመሪያ መሰናዶ እንሻገራለን። በሸገር ከተማ የመኖሪያና ቤተነት ፈረሳ አግባብነት ላይ ስለተነሱ ጥያቄዎችና የባለስልጣን ምላሽ የተካተተበት ዘገባ ነው። በኦሮሚያ ክልል ከሸገር ከተማ አስተዳደር ግንባታ ጋር በተያያዘ የመኖሪያ ቤቶችና የመንግስት ተቋማት የፈረሳ ሂደት አስቀድሞ ውይይት ሳይደረግበት እንደተከናወነና ፍትሃዊ እንዳልሆነ የአሜሪካ ድምጽ ያናገራቸው የአከባቢው ነዋሪዎችና የመንግስት ተቋማት መሪዎች ገልጸዋል። በጉዳዩ ላይ ምላሽ የሰጡን የሸገር ከተማ አስተዳደር ምክትል ከንቲባ አቶ ጉግሳ ደጀኔ በበኩላቸው ቤት የማፍረስ እርምጃ የህግ በላይነትን ለማስከበር በመመካከርና በመተማመን የተወሰደ እንደሆነ ይህም በህገ ወጥ መንገድ በተገነቡ ቤቶች ላይ እንጂ ማንነትና ሃይማኖትን ማዕከል ያደረገ አለመሆኑን በመጥቀስ አስተባብለዋል። በሌላ በኩል በሸገር ከተማ እየተካሄደ ባለው የመስጂዶች ፈረሳ ጉዳይ ከኦሮሚያ ክልላዊ መንግስት ፕሬዚደንት አቶ ሽመልስ አብዲሳ ጋር ሰፊ ውይይት ማድረጉን ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታውቋል። የጠቅላይ ምክር ቤቱ ፕሬዚደንት ሼክ ሐጂ ኢብራሂም ቱፋ አሁን ግን ችግሩ መፍትሄ ማግኘቱን ተናግረዋል። ጉዳዩን አስመልክቶ ሙትኩ ፍቃዱ ተከታዩን ዘገባ አስተናርቷል።
በኦሮሚያ ክልል በቅርቡ በተመሰረተው የሸገር ከተማ አስተዳደር ህገወጥ ግንባታ በሚል ቤታቸው የፈረሰባቸው አንድ ለደህንነታቸው በመስጋት ስማቸው እንዳይገለጽ የጠየቁ የሱሉልታ ኗሪ ለአሜሪካ ድምጽ እንደተናገሩት ከ20 አመት በላይ የቀን ስራ ሰርቶ የሰሩት ቤታቸው ህገወጥ ግንባታ ነው በሚል እንደፈረሰባቸው ተናግሯል። የከተማ አስተዳደሩ ቤት የማፍረስ እርምጃ በማንነት ላይ ያነጣጠረ ነው ሲሉም ቅሬታቸውን ይገልጻሉ።
ለመጀመሪያ አልተቀባም ምን አላለም መጡ በመሳሪያ ታጅቦ ነው የመጡት። በመሳሪያ ታጅቦ መጡ አፋሾች ኃይሎች አጥሩን አንስተው ሄዱ መጀመሪያ ማለት ነው። ከዛ ልክ ሁለት ወር ተቀመጥን አጥሩ ተነሳ በኋላ ማለት ነው። በሁለተኛው ወር ልክ ማዚያ 3 ቀን ነው መጥተው አፍርተው ሄዱ። እንደዚህ በመሳሪያ ታጅቦ ወታደር ታጅቦ ነው የመጡት። ላያችን ላይ ነው አፍርሰው ሄዱት። እቃችንን ራሱ ለማውጣት በጣም አስቸጋሪ ሰዓት ነበረ ጊዜ መሳሪያ ላያችን ላይ ተደቅኖ ነው ሲደረግ የነበረው። የሚገርም ነገር የኔ ቤትና አንድ የኔ ጎረቤት ነበረ የእሱ ቤት አልፈረሰም። የሚገርም ነገር ኦሮሞ ነው እሱ ኦሮምኛ ይችላል ኦሮምኛ አልችልም። የእሱ አልፈረሰም የኔን አፍርሰው ሄደዋል። ዘረኝነት ተኮር ነው ያለው እንትን
እሱ ካርታ ስላለው ነው ያልፈረሰበት ወይስ እንዳንተው
ካርታ የለውም ፈጽሞ ነው በቃ አንደኛው ነው ገዝቶ የገባ ነው።
ከአካባቢው ህብረተሰብ ጋር ምን አይነት ስምምነት ነበራችሁ?
ከገበሬ ላይ ነው የገዛሁት። ከዛ ቤት ስንሰራ የሰፈር እንትኖች አሉ ሚኒሾች ለእነሱ ገንዘብ ከፍለን የሰራ ነው። መንግስት ራሱ አውቆ እኔ አሁን የሰባት አመት ግብር አለኝ።
ለሚሊሻዎቹ ለምንድን ነው ገንዘብ የምትከፍሉት?
ከዚህ ሄደን ስንሰራ ሄደን እንትን አንልባችሁም እነኝ አሉ አይደል አሁን የሰፈር እንትኖች ደንብ ምናምን የሚባሉ ነገሮች
ገንዘብ ስትከፍሏቸው ሂዶ አይጠቁሙም ወይም አያስፈርሷችሁም?
አሰርሱንም አይጠቁሙም በቃ ያነው እንትናችን።
ሌላ አስተያየት ሰጪያችን አሁን ትልቁ ገላን ክፍለ ከተማ ተብሎ በተሰየመው ልዩ ስሙ ሞጆ ዴራ ተብሎ በሚጠራው አካባቢ ኗሪ የነበሩና ቤታቸው የፈረሰባቸው ናቸው። እርሳቸው እንደሚሉት በአካባቢው ከ10 አመት በላይ የኖሩ ቢሆንም ቤታቸውን ህገወጥ ነው ብለው እንዳፈረሱባቸው ተናግሯል።
የሸገር ከተማ አስተዳደር እንደ አዲስ ሲቋቋም ውይይት የለም። ለህዝቡም ምንም የተነገረ ነገር አልነበረም። ምንም የተሰጠን ማስጠንቀቂያ ሳይኖር ጫት ቃሚ ወይም አልኮል ጠጪ የሚመስሉ ከየጎዳናው የተሰበሰቡ ብዛታቸው እስከ 300 የሚደርሱ ወጣቶች በብዛት ይመጡና በቀጥታ ማፍረስ ይጀምራሉ። ምንም ማድረግ ስለማንችል ወደ ውጭ ወጥተን እንቆማለን። ዛሬ ማፍረስ የጀመሩትን ሰፈር ነገ ተመልሰውበት አይመጡም። እቃችንን ለማውጣት ስንል የቀበሌ አስተዳዳሪዎችን ተመልሰው ይመጡ ይሆን ብለን ስንጠይቃቸው አናውቅም ይሉናል።
የአካባቢው ማህበረሰብ ተወላጅ እንደሆኑ የሚገልጹት እኒህ አስተያየት ሰጪ የደረሰብን ጉዳት ኢኮኖሚያዊ ብቻ ሳይሆን ማህበራዊና ስነልቦናዊ ጭምር ነው ይላሉ።
በጣም የሚያሳዝነው እኛ እንደ ህዝብ ስነ ልቦናዊ ፖለቲካዊና ኢኮኖሚያዊ ጉዳት ነው የደረሰብን። በተለይ እንደ ኦሮሞ ህዝብ በፖለቲካው ሌሎች ኦሮሞ አልፈረሰም ይሉናል። ስነ ልቦናዊ ጉዳት ደግሞ ቤትህ ፈረሰብህ ማለት ራቁትህን ቀረህ ማለት ነው።
የህዝብን በጠባቂ ተቋም በሸገር ከተማ አስተዳደር ህገወጥ ግንባታ በሚል እየተካሄደ ካለው የቤቶች ፈረሳ ጋር ተያይዞ 100,000 አቤቱታዎች እንደቀረቡለት የአሜሪካ ድምጽ መዘገቡ አይዘነጋም። የሰባዊ መብቶች ተቋማትና የተቃዋሚ ፖለቲካ ፓርቲዎችም ይህንኑ የፈረሳ እርምጃ ተቃውሞ መግለጫ ማውጣታቸው የሚታወስ ነው። የመኖሪያ ቤቶችን ብቻ ሳይሆን የእምነት ተቋማትንም ባካተተው የፈረሳ እርምጃ 22 መስጂዶች ያለምንም ማስጠንቀቂያ እንደፈረሱ የኦሮሚያ እስልምና ጉዳዮች ምክር ቤት የመስጂዶች ጉዳይ ኃላፊ ሼህ አብዱል ሐኪም ሐጂ ሁሴን ገልጿል።
የትኛውም ከተማ ብቻ ፕላን ውስጥ የመስጂድ ቦታ ነው የእስላማዊ ተቋም ቦታ ነው ተብሎ ቦታ ተይዞ ተሰጥቶ ታይቀል የሙስሊሙ ማህበረሰብ ሲገፋ ይኖር ህዝብ ነው። ስለዚህ በገረገቡ ከግለሰቦች ላይ እየገዛ ነው መስጂዶችን የሚሰራ ወይ ግለሰብ የራሱን መኖሪያ ቤት ለመስጂድ ግንባታ ስጦታ ወቅፍ አድርጎ ነው የሚለቀው እና እነዚያ መስጂዶች በኋላ ካርታ ለማግኘት ስቃይ ነበር። ያለም መፋሰስ አንድም ቀን ሙስሊሙ ይሄ ይገባል ተብሎ ተሰጥቶት አይታወቅም። የሸገር ሲቲንም ከወሰድ ህዝቡ ከገበሬ ላይ መሬት ገዝቶ የገነባው መሬቱን መኖሪያ ቤቱን ከገበሬ ገዝቶ እንደገነባ ሁሉ መስጊዶቹንም ከገበሬ ገዝቶ ነው የገነባው። ከገበሬ ላይ መሬት ተገዝቶ ሲገነባ የመንግስት መዋቅር ነበር ከተማዎቹ ውስጥ። ሀያ አላርም አልከለከለም ዝም ብሎ ያየ ጉልበትና ገንዘብ ከፈሰሰበት በኋላ የሀገር ሀብት ከባከነ በኋላ መሬት ቤተን እንዲፈርስ የተደረገው እና ሙስሊሙ በገበሬ ከገበሬ የገዛውን ገዝቶ የሰራውን መስጊድ እዛው ባለበት ህጋዊ ማድረግ ሲቻል መፍረስ የለበት። ህጋዊ ማድረግ ካልተቻለ በይቅ ቦታ ይሰጠውና በራሱ ጃንስቶ አፍርሶ ሊስራ ይገንባ መስጊድን አታዋሩ ቁርአን ውስጡ እያለ ነው መስጊዶች እየፈረሱበት ያሉት የሚል ጥያቄ ነበር ያቀረብነው። ባጭሩ
ከተማ አስተዳደሩ ለማፍረስ ሲመጣ ለእናንተ ወይም ደግሞ ለመስጂዶቹ እስከዚህ ቀን ይሄ ግንባታ ህገወጥ ስለሆነ አንሱልን የሚል ደብዳቤም ወይም በቃልም ማስጠንቀቂያ የሰጣችሁ ነገር ይኖር ይሆን?
እኛ ለምንንም አላገኘንም። አይደለም ምን አንሱልን ማለት እኛ በራሳችን እናነሳለን እባካችሁ አታፈሱብን አማክሩን ብለናቸው ቀርቶ የሚያማክረን አካል ነው ያጣ ነው። ትልቅ ጋፕ የተፈጠረው የሸገር ከተማ ስትዋቀር እኛ ስር የነበሩ 8 ከተማዎች መጅልሶች አሉ። እነዚህ ከተማዎች ወደ 12 ክፍለ ከተማ ነው የተበታተኑት። አሁን የዚህ 12 ክፍለ ከተማ አጠቃሎ የሚመራ እስልምና ጉዳዮች ምክር ቤት ባለመኖሩም ከጭታ ጣልቃ ገብተን እየድንን ነበር አላገኝ ነው። አሁን ትላንትና ወደት እዚህን ከተማ የሸገርን ከተማ መድልስ አቋቁመናል። የሰየው ነው በአቋቋሚ ፓርት የሸገር ሲቲ አመራሮች እንዲያዘናቸው ነበር ተገኝተዋል። የተፈጠረው ስህተት አይተን ተመርምረን ይቅርታን ጠይቃለን። ከአሁን በኋላ ከዚህ ምክር ቤት ጋር እየተማከርን እንሰራለን የሚል ነገር ነው የነገሩን። የነበረው ጋፕ ይህን ይመስላል።
በተመሳሳይ የፕሮቴስታንት እምነት ተከታይ የሆኑ የሰማያዊ ርስት ቤተ ክርስቲያን መጋቢ ደረጀ ሽፈራው በበኩላቸው የሸገር ከተማ አስተዳደር ያለምንም ማስጠንቀቂያ ቤተ ክርስቲያናቸውን እንዳፈረሰባቸው ለአሜሪካ ድምጽ ተናግሯል።
እዚህ አካባቢ ያው ኮንዶሚኒየም ከመኖሩ ሌላ የለም፣ የገበሬ አካባቢ ነበር። ዱሮም ቸርች ፕላንት ያደረግ ነው እንደዚሁ ገጠር ስለሆነ ማንም ዞር ብሎ አይ። ከዚህ የተነሳ ካርታ ያለው ቸርች አለ ማለት አይቻልም። ኦርቶዶክስ ሌላ እኛም ፍቃድ ጠይቀን ካርታ ስጡን ብለን ጥያቄ አቅርበን ነበር፣ ግን አልሰጡንም። እሷ ጥያቄያችን እያለ አሁን በኦሮሚያ ክልል ስር ገባ። ይሄ ክልል እኛ እናቅም ማፍረስ ጀመሩ። አፍርሱም አላሉንም። ወር ደግሞ በደጋፊን በየትኛውም አላሳውቁንም። ኦሮሚያም ከተመሰረተ በኋላ እኛ አብረን በምንጠራበት ስብሰባ ሁሉ እንከታተል ነበር። በኋላ እኛ በሌላ ጉዳይ ከቸርች አካባቢ መጣ ብለን ነበር እና ቸርች ሲፈርስ ነው ያየ ነው።
ከመፍረሱ በፊት ግን ምንም ማስጠንቀቂያ አልደረሳችሁ?
ፈረሱ ነው ብሎ ስም አናውቅም። አካባቢ ላይ የሰው ግለሰብ ቤት ነበር እያፈረሱ የነበሩት። እኛ ጋ ምንም አልጠየቁንም፣ አልነገሩንም። እሁድ አምልከናል። ሰኞ እለት ነው እለቱ ፈረሰው።
በተነሱት ቅሬታዎችና አስተያየቶች ላይ ለአሜሪካ ድምጽ ምላሽ የሰጡት የሸገር ከተማ አስተዳደር ምክትል ከንቲባ አቶ ጉግሳ ደጀኔ የቤት ፈረሳ እርምጃው የተወሰደው የህግ የበላይነትን ለማስከበር ነው ይላሉ።
አብዛኞቹ ግንባታዎች መንገድ ዘግተው የተሰሩ ናቸው ወይም በተራራዎች ላይ እና በደን ቦታዎች ላይ ነው የተገነቡት። ይህ ደግሞ ለአገሪቱ ቀጣይነትም ሆነ ለትውልድ የሚጎዳ ስለሆነ ሁኔታውን ማስተካከል አስፈላጊና ግድ በመሆኑ ተመካክረን እና ተማምነን የተሰራ ስራ ነው።
የተወሰደው እርምጃ በግንባታዎቹ ህገወጥነት ላይ ተመሰርቶ የተወሰደ እንጂ ማንነትንም ሆነ ሃይማኖትን ማዕከል ያደረገ እንዳልሆነ ምክትል ከንቲባው ተናግሯል።
ከባና ለፋቂስ ከራሴ ረቀብት ሆይኒ
በከተማችን ውስጥ በህጋዊ መንገድ መሬት ወስደው ቤት ሰርተው የሚኖሩ ብሔር ብሔረሰቦች አሉ። ህጋዊ ሆነው ይያለ ቤታቸው የተነካባቸው ካሉ ማየት እንችላለን፣ ነገር ግን የሉም። ስለዚህ ማንም ሆነ ማን መሬት የያዘበት ሁኔታ ህጋዊ ነው ወይም አይደለም የሚለውን ነው የምናየው። በህገወጥ ግንባታ ላይ የተለያዩ ማንነት ያላቸው ሰዎች ናቸው የተሳተፉት ኦሮሞን ጨምሮ። ነገር ግን ማንም ይሁን ማን ህገወጥ ሆኖ እስከተገኘ ድረስ እርምጃ ተወስዶበታል።
ምክትል ከንቲባው የማፍረስ ሂደቱ ያለ ምንም ማስጠንቀቂያ የተወሰደ ነው በሚል የሚቀርበውን ቅሬታም አስተባብሏል። ከፈረሳው አስቀድሞ ውይይት ተደርጎበታል ስሉ ምላሻቸውን ሰጥቷል።
ፕላኑ እናቆጣው መተከራማ ሲል
ማስተር ፕላኑ ሲዘጋጅ ማስረጃ ከመሰባሰብ ጀምሮ እስከ ዝግጅቱ ድረስ በተለያየ መንገድ ህዝብ ተወያይቶበታል። ይኸውም በየአካባቢው ባሉ የህዝብ ተወካዮች ተወያይቶበት ያጸደቁት ነው።
ባለፉት ሁለት ሳምንታት በሸገር ከተማ የመስጂዶች መፍረስ በማውገዝ የጁማ ሶላት ስነ ስርዓት ከተጠናቀቀ በኋላ ተቃውሞዎች ሲደረጉ ሰንብቷል። በሸገር ከተማ እየተካሄደ ባለው የመስጂድ ፈረሳ ጉዳይ ከኦሮሚያ ክልላዊ መንግስት ፕሬዝዳንት አቶ ሽመልስ አብዲሳ ጋር ሰፊ ውይይት ማድረጉን ትላንት በሰጠው መግለጫ አስታውቋል። በከተማ አስተዳደሩ እስካሁን ድረስ 22 መስጂዶች እንደፈረሱ በመግለጫው ተመልክቷል። የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋ አሁን ችግሩ መፍትሄ ማግኘቱን ተናግሯል። በውይይቱም የኦሮሚያ ክልላዊ መንግስት ከእንግዲህ መፍረስ ያለባቸውን አብያተ እምነት ራሳቸው የእምነት ተቋማቱ እንዲያፈርሱ እንጂ በራሱ ማፍረስ እንደሚያቆም መስማማቱ ተገልጿል። የክልሉ ፕሬዝዳንት አቶ ሽመልስ የሸገር ከተማ አስተዳደር ሃይማኖታዊ እሴትን መሰረት አድርጎ እንደሚገነባና ለከተማዋ ፕላን የሚመጥኑ በርካታ ዘመናዊ መስጂዶች እንዲሰሩ ፍላጎታቸው እንደሆነ ተናግሯል። በሸገር ከተማ አስተዳደር በርካታ መኖሪያ ቤቶችና አብያተ እምነት የህግ የበላይነትን ለማስከበር የማፍረስ እርምጃ መወሰዱን ከማስታወቅ በቀር ኗሪዎችን መልሶ በማቋቋም ረገድም ሆነ ዘላቂ መፍትሄ በመስጠት በኩል በሰብአዊ መብቶች ተቋማት ለሚቀርብበት ቅሬታ እስካሁን ምንም ያለው ነገር የለም።
መጥቁ ፍቃዱን ለቀደመው ዘገባ አመሰግናለሁ። በመቀጠል ደግሞ የፖለቲካ ፓርቲዎች የጋራ ምክር ቤት መግለጫን የተመለከተው ዘገባ ይቀርባል። በህጋዊና ሰላማዊ አማራጮች ላይ ያለው ገደብ ዜጎችና የፖለቲካ ፓርቲዎች ሌሎች አማራጮችን እንዲጠቀሙ ያደረገ በመሆኑ ችግሩ እንዲቀረፍ የፖለቲካ ፓርቲዎች የጋራ ምክር ቤት ጠይቋል። ምክር ቤቱ ዛሬ በሰጠው መግለጫ በኢትዮጵያ የተለያዩ አካባቢዎች ያሉ ግጭቶች በሙሉ በውይይቶች ብቻ እንዲፈቱ አሳስቧል። እጅግ አሳሳቢ ሲል የገለጸው ያፈናና ዜጎችን በኃይለ መሰወር ድርጊት እንዲቆምም ጠይቋል። በኦሮሚያ ክልል ሸገር ከተማ እየተፈጸመ ያለው ቤቶችና ቤተምነቶችን የማፍረስ ድርጊትም እንዳሳሰበውና ህጋዊ ስርዓትን እንዲከተልም አመልክቷል። ኬኔዲ አባተ ዝርዝሩን ይዟል።
የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ግንቦት 24 ቀን 2014 ዓ.ም አስቸኳይ ስብሰባ በማድረግ በተለያዩ የኢትዮጵያ አካባቢዎች ያሉ ግጭቶችና የፖለቲካ አለመረጋጋቶችን በኦሮሚያ ክልል ሸገር ከተማ አስተዳደር እየተፈጸመ ያለውን የቤቶች የቤተምነቶችና ሌሎች ግንባታዎች ፈረሳ፣ የኑሮ ውድነት፣ የሙስና መንሰራፋትና ሌሎችንም ልዩ ልዩ ወቅታዊ ሀገራዊ ጉዳዮች በተመለከተ ውይይት ማድረጉን አስታውቋል። ገዢው ብልጽግና ፓርቲን ጨምሮ 61 ሀገር አቀፍና ክልላዊ ፓርቲዎችን በስሩ ማቀፉን የገለጸው ምክር ቤቱ ዛሬ ሰኔ 2 ቀን 2015 ዓ.ም ተመረጠ በሰጠው መግለጫ በአጠቃላይ ኢትዮጵያ በዘርፈ ብዙ የጸጥታ፣ የፖለቲካ፣ የኢኮኖሚና ማህበራዊ ችግሮች ውስጥ እንደምትገኝ ገልጾ ባለ 12 ነጥብ ያቋም መግለጫ አውጥቷል። የጋራ ምክር ቤቱ ሰብሳቢ ዶክተር መብራቱ አለሙ ያነበቡት ያቋም መግለጫው ግጭቶችን በሰላም ከመፍታት አንጻር በትግራይ ክልል አንጻራዊ ለውጥ የታየ መሆኑን ጠቅሶ በአማራ፣ ኦሮሚያና ጋምቤላ ክልሎች ያለው የሰላም ሁኔታ ግን እጅግ አሳሳቢ ነው ብሏል። በመሆኑም በአገሪቱ ያሉ ግጭቶች ሁሉ በድርድርና በውይይት እንዲፈቱ ጠይቋል።
በአገራችን አስተማማኝና ዘላቂ ሰላም መሆን ይሆን ዘንድ በትግራይ ክልል የተገኘው መልካም ተሞክሮ በማስፋት የሰላም መደፍረስ ባለባቸው የተለያዩ የአገራችን አካባቢዎች ግጭቶችን በድርድርና በውይይት ለመፍታት መንግስትና ሌሎች የሚመለከታቸው አካላት ለሰላም ቅድሚያ ሰጥተው እንዲሰሩ የጋራ ምክር ቤቱ ጥሪ ያቀርባል። ከጦርነት ማግስት የሰሜኑ ጦርነት አድርጋላቸው ስንት ጉዳት ከደረሰ በኋላ መጨረሻው መቋጫው ስምምነት ነው፣ ፕሪቶሪያ ስምምነት። አማራ ክልልም ሌሎችም ኦሮሚያም አካባቢዎች ተመሳሳይ አይነት እርምጃዎች መወሰድ አለባቸው።
በህጋዊና ሰላማዊ አማራጮች ላይ ያለው ገደብ ዜጎችና የፖለቲካ ፓርቲዎች መብቶቻቸውን ለማስከበር ሌሎች አማራጮችን እንዲጠቀሙ የሚያስገድድ መሆኑንም አጽንኦት የሰጠው የፖለቲካ ፓርቲዎች የጋራ ምክር ቤት በፖለቲካ ፓርቲዎች ላይ እየተደረገ ነው ያለው ጫና እንዲቆምም ጠይቋል።
ህጋዊና ሰላማዊ የፖለቲካ እንቅስቃሴ መገደብ እና የፖለቲካ ምህዳሩን ማጥበብ በሀገራችን ያለውን የፖለቲካ አለመረጋጋት ይበልጥ ከማባባስ በተጨማሪ ዜጎችና ልዩ ልዩ የፖለቲካ ኃይሎች መብቶቻቸውን ለማስከበር ሌሎች አማራጮችን እንዲያስቡ እና እንዲጠቀሙ ይገፋል። ይህንን በመገንዘብ የተለያየ ደረጃ የሚገኙ የመንግስት አካላት ተቃዋሚ የፖለቲካ ፓርቲዎች ላይ የሚያደርጉትን ህገወጥ ጫና በአስቸኳይ እንዲያቆሙ የጋራ ምክር ቤቱ በአጽንኦት ያሳስባል።
ምንም እንኳን መንግስት የፖለቲካ ምህዳሩ ስለመስፋቱ ቢገልጽም የፖለቲካ ፓርቲዎች የጋራ ምክር ቤት ነገሩ የተገላቢጦሽ መሆኑን እንደሚያምን የምክር ቤቱ ምክትል ሰብሳቢ ዶክተር አብዱል ቃድር አደም ተናግረዋል።
ከለውጡ ማግስት ጀምሮ የሀገራችን የፖለቲካ ምህዳር አንጻራዊ መሻሻል ታይቶበት ነበር። በቅርቡ በተደረገው ጉባኤ ላይ ግን ይህ የፖለቲካ ምህዳር አሁን ላይ ችግር እየገጠመው ስለመሆኑን በደንብ ተነስቷል። መንግስት የክልልም የፌዴራል መንግስት አካላት የፖለቲካ ምህዳራችን ወደኋላ እንዳይመለስ ጥሪ አቅርበናል።
የምክር ቤቱ አቋም መግለጫ ከዳሰሳቸው ጉዳዮች መካከል ዜጎችን በኃይል የመሰወር ድርጊት አሳሳቢነትም ይገኛል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮም ግንቦት 28 ባወጣው መግለጫ ዜጎችን በኃይል የመሰወር ወንጀል በኢትዮጵያ የተለያዩ አካባቢዎች ከቅርብ ጊዜ ወዲህ እየጨመረ እንደመጣ አመልክቷል። የፖለቲካ ፓርቲዎች የጋራ ምክር ቤት በዛሬ መግለጫው እጅግ አሳሳቢ ያለው ይህ ተግባር እንዲቆም ጠይቋል።
በሀገራችን የተለያዩ አካባቢዎች በዜጎች ላይ እየደረሱ ያሉ አፈናና መሰወር ዜጎች በከፍተኛ ስጋት ውስጥ እንዲወድቁ፣ ለህይወታቸውና ንብረታቸው ዋስትና እንዲያጡ አድርጓል። መንግስት በአቅሙ በመፈተሽ በዜጎች ላይ ጉዳት የሚያደርሱ ህገወጥ አመራሮች እና ሰራተኞች ላይ የማያዳግም እርምጃ እንዲወስድ እየጠየቅን፣ ይህ ሳይሆን ቀርቶ በዜጎች ላይ የሚደርሱ ጉዳቶች መንግስት ኃላፊነቱን የሚወስድ መሆኑን ምክር ቤታችን ያስታውቃል።
ከጊዜ ወደ ጊዜ እየተባባሰ መጥቷል ያለው የመሰረታዊ ሸቀጦች የዋጋ ንረት ዜጎችን ለከፋ ጉዳት መዳረጉንም ያብራራው የአቋም መግለጫው ለዚህም ዋና ምክንያት አድርጎ ያስቀመጣቸው የፖሊሲ ችግርና ሙስና አስቸኳይ ልባት እንዲሰጣቸው አሳስቧል።
የሀገራችን ተጨባጭ ሁኔታ ያላገናዘበ ሲሆን የመንግስት የገንዘብ ፊስካል ፖሊሲዎች፣ የመንግስት ተቋማት ብልሹ አሰራርና መርህ የለቀቀ ሙስና የችግሩ ዋና ምክንያቶች መሆናቸውን እናምናለን። በመሆኑም መንግስት ከደሃ ማህበረሰብ ከሚሰበሰብ ግብር የተከፈላቸው በመንግስት ተቋማት ውስጥ የሚሰሩ ስልጣናቸውን ተጠቅመው በሙስናና ብልሹ አሰራር ህዝቡን በኑሮ ውድነት እንዲሰቃይ የሚያደርጉ አካላትን በመለየት ተገቢውን እርምጃ እንዲወስድ የጋራ ምክር ቤቱ በአጽንኦት ይገልጻል።
የገንዘብ ሚኒስትሩ አቶ አህመድ ሺዴ የ2016 ዓመት ረቂቅ በጀትን ትናንት ለህዝብ ተወካዮች ምክር ቤት ባቀረቡበት ወቅት በጀቱ የዋጋ ንረትን መቀነስ በሚያስችል መንገድ መዘጋጀቱን እንዲሁም መንግስት ችግሩን ለመቆጣጠር በገበያ ላይ ያለውን ገንዘብ መሰብሰብን ጨምሮ መሰል እርምጃዎችን እንደሚወስድ ማብራራታቸው ይታወሳል። ሌላው በዛሬው የፖለቲካ ፓርቲዎች የጋራ ምክር ቤት መግለጫ አሳሳቢ ተብሎ የተነሳው ጉዳይ በሸገር ከተማ ያለው የቤቶችና የእምነት ተቋማት ፈረሳ ሲሆን ድርጊቱ በአስቸኳይ ቆሞ ህጋዊ መንገድን እንዲከተል አሳስቧል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ትናንት በሰጠው መግለጫ ከኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ ጋር በተደረገ ውይይት ከመስጂዶች ፈረሳ ጋር በተያያዘ ያለውን ችግር በሰላም ለመፍታት ስምምነት መደረሱን ገልጿል። የፖለቲካ ፓርቲዎች የጋራ ምክር ቤት ስራ አስፈጻሚ አባል አቶ ፈይሰል አብዱላዚዝ
የእምነት ተቋማት የሚመለከተው አካል እየተናገረ ነው። ይህ ህዝብ ደግሞ የእምነት ተቋሙ የሰራው ህዝብ ሊደር ፕራዮሪቲ የሚሰጠው ለሱ ነው። ስለዚህ ይህ እንደ ኤቭሪ ስቴፕ ነገሮች ቦታ እስኪተካላቸው ድረስ ሰላማዊ ትግል ማድረጋችን እንቀጥላለን፣ እናነጋግራለን። የሚቀጥል ፌዴራል መንግስትም የክልሉ መንግስት ማነጋገራችን እንደ ጋራ ምክር ቤት ስራ አስፈጻሚነታችን ለወደፊት የምናደርገውን የያዝነው እቅድ። ይህ ጉዳይ እኛ በቀላሉ የምናየው አይደለም። ያ ህዝብ ህዝባችን ነው። የትም አገር የለውም፣ አንድ ሀገር ነው ያለች። ያ ህዝብ ደግሞ ለፍቶ በወዛደርነት አረብ ሀገር የተለያዩ ወንድ እየለፋ ያመጣው ብር ነው፣ ያለፋው ቤት ነው። ቤቱን ልጆቹን ህይወቱን ከፍሏል። ይህ የኦሮሚያ ክልል ሲሪየስ እስከ ማናገር ደርሰን ወደ መፍትሄ እንዲያመጣ ለራሱ የሚረዳው ይሄ ነው።
የጋራ ምክር ቤቱ ለሀገሪቱ ውስብስብ ችግሮች መፍትሄ ያመጣል ያለው ሁሉን አቀፍ ብሔራዊ ውይይት ግልጽና አሳታፊ በሆነ መንገድ እንዲካሄድም ጠይቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮቻችን እንዲሁም ተመልካቾቻችን ለምሽቱ ያዝንላችሁ ዝግጅቶች እነዚህ ነበሩ። አብራራችሁን ስለነበራችሁ በእጅጉ እናመሰግናለን። ዛሬ ሳስተናግዳችሁ አመሸው ታፕታሙ ስዩም ነኝ። በቴክኒክ ቁጥጥሩና ቅንብሩ ደግሞ ብርሃን ኃይሉ አብራናለች። ዋና ዘጋጃችን ጽዮን ግርማ ናት። ቅዳሜና ሁድም ሌሎች መዝናኛና ትኩስ አብይ ጉዳዮች የሚካተቱበት መሰናዶዎች መደመጣቸውን ይቀጥላሉ። መልካም የሳምንት ማገባደጅ ይሁንላችሁ። በድጋሚ መልካም ምሽት.